እሺ ሰማለሁኝ። መሰማቴን እስቲ አንዳንድ በሉ። እሺ ከተሰማሁ እንግዲህ ዶክተር ማንከልክሎት እንኳን ደህና መጡ። ጽሁፉን በሚገባ አንብቤያለሁ። ጥሩ ጽሁፍ ነው፣ ብዙ ትምህርት የሚሰጥ ነው። አንድ እኔ ከጽሁፉ ላይ አንድ ትንሽ ቀርቶታል የምለው፣ በተለይ አንዱን ቃላት ኢንኩቤትድ የሚለውን ሳይ በጣም ተደስቼ ነበር። ያ ምንድን ነው ያስደሰተኝ? እንግዲህ ትንሽ ረዘም ሊል ይችላል። ከዚህ አካባቢ ኤይቲስ 86 87 89 በተለይ 86 እና 87 አካባቢ እዚህ ከፍተኛ እንቅስቃሴ ነበረ። ይሄ የውይይት ክበብ የምንለው ነበር። ያ የውይይት ክበብ ለብዙ ጊዜ ደህና ሰራ። በሆነ እሾዎች ላይ ልንስማማ አልቻልንም። ያ ውይይት ክበብ ሲበተን ከሶስት ነው የተበተነው። አንደኛው ይሄ ኮሌጅ ሌቭል አካባቢ ነበር ነው ራሳችን ችለን ወጣን። ሌሎችም እንደዚሁ ተበተኑ። አንደኛው ክፍል እምቢልታ የሚባል እምቢልታ ብሎ ወጣ። እንግዲህ ይሄ እምቢልታ የሚለው ክፍል መጽሔት ሁሉ እምቢልታ እያለ ያወጣ ነበር። ለብዙ ጊዜ የእምቢልታ አባላት አብዛኞቹ አሁን ለወያኔ የሚያገለግሉ ናቸው። አንደኛው አዘጋጅ እንድሪያስ እሸቴ ነበር። ሌላው ሰለሞን አሰፋ ነበር። ከዛ ውስጥ እንግዲህ ብርሃኑ ነጋ ነበረበት። እምቢልታ ውስጥ እነ ያሬድ ጥበቡ ነበሩበት። እንግዲህ እኔ ጥያቄ ምንድን ነው? አሁን የእምቢልታ አባላት የነበሩት አብዛኞቹ እንድሪያስ እሸቴ የአዲስ አበባ ዩኒቨርሲቲ ፕሬዚዳንት ነው፣ ሳሙኤል አሰፋ የወያኔ የአሜሪካ አምባሳደር ነው፣ ያው ያሬድ ጥበቡ ነው። ያው ጥለውታን ግን ስቲል ቢሆንም ለእነሱ እንትን ያደርጋል። እና ወደ አገር ቤት ከገባው ይሄ የእምቢልታ ሰዎች እንግዲህ ስልጣንም ያልነበረው ስልጣንም ያልሰጡት ያው ቤተ መንግስት እየጠሩ ፎቶ መነሳት፣ መብላት፣ መጠጣት ካልሆነ ብርሃኑ ነጋ ነው። እንግዲህ እኔ ምንድን ነው ይሄ እነ ብርሃኑ ነጋ ሆነ እነዛ ከዚህ ከአሜሪካ ፕላንትት የተደረጉ ግለሰቦች ናቸው። እንድሪያስ እሸቴ ቅንጅት ቢገባ ቅንጅት እንደሚያጋልጠው ወይም ቀስተ ዳመና ቢገባ ሌጋሊ ቀስተ ዳመናን እንደሚያጋልጠው እነ ሳሙኤል አሰፋ እዛ ውስጥ ቢገቡ እንደሚያጋልጠው ይታወቅ ስለሚያጋልጣቸው አላስገቡም። አሁን የዶክተር ብርሃኑ ነጋ ቀስተ ዳመና ሲገባ የውጭ እጅ አለበት፣ ለነመለስ እንዲሰሩ የውጭ እጅ አለበት። ምክንያቱም ከዚህ ሀገር ጀምሮ ፕላንትድ የተደረጉ ናቸው። ምናልባት ከዚህ አካባቢ ከነበሩ ጆርጅታውን ዋሽንግተን የስቴት ዲፓርትመንት ጠርቶት በነበረው ስብሰባ ላይ ከነበሩ የዚህ ቅኔ ምንድን ነው አንድ የሆነ እንትን የሚያዘጋጁት ነበረ። የዛ ተወካይ የነበረው አንዱ ፈንታውን ጥሩነህ 18 ገጽ ጽፎ መጥቶ 18 ገጹን በሞላ የሚያዋግዝ የነበረው አማራውን ነው። በዛን ጊዜ ብርሃኑ ነጋ ተነስቶ ያንጨበጭብ ነበር። እና ብዙውን ጊዜ አሁን በምናየው በቀስተዳም አካባቢ ያሉትኝ ወይነ ብርሃኑ ነጋ ሌሎችም ከዚህ ፕላንትድ ሆኖ የሄዱ ናቸው የሚል እንትን አለ። እና በዚህ ላይ አምኑ ያለውት አስተያየት እንዴት ነው? ከዚህ ነው ፕላንትድ ሆኖ ይሄዱ ትግሉን የሚያስመጡት እዚህ ነው ለዚህ ሀገር ነው የሚሰሩት የሚል ምን ስላለኝ ነው። ይሄ አንደኛው ጥያቄ ነው። ሁለተኛው ጥያቄ ውህደትን አስመልክቶ ነው። ሁለት ድርጅቶች ሲዋሃዱ የውህደት ክራይቴሪያ ያለው መሰለኝ። በተለይ በአባላት ብዛት ጥንካሬ ለውህደቱ በአስተሳሰብ ደረጃ በፕሮግራም ደረጃ መስማማት አለባቸው። ቀስተ ዳመና ከዚህ ከማነው ከመላው ኢትዮጵያ አንድነት ጋር ሲዋሃድ እነ ኢንጂነር ሻውል አልተሳሳቱም በዚህ ውህደት ላይ ብለው ያምናሉ ወይ ነው? ይሄን ነው። ወሌላ ጥያቄዎችን ወደ ኋላ መለሳለሁ። አመሰግናለሁ።
የመጨረሻው አላንሳት እና ሶቪያ ውስጥ ጠቅሻለሁ። እንዲያውም ቀሰናማና መግባር አልነበረበትም የሚል ነበር ነው የተነዘብኩት። ምክንያቱም ልክ አሁን በቀረበ ምክንያት ማለት ነው ምንም ቢሆን ድርድር ውስጥ ለውረደት ዞሮ ዞሮ እኮ ወደፊት ስልጣን ለመያዝ ማለት ነው እንግዲህ ያ ስልጣን የያዘ ደግሞ እያንዳንዱ የፖለቲካ ድርጅት በቀረጸው ፕሮግራም መሰረት ነው የኔ ፕሮግራም ይሻላል በእኔ ፕሮግራም መሄድ ያለበት በሚል መንፈስ ነው ያ መብታቸው እንደተጠበቀ ስህተት ነው ማለት አለም። ይሄ በነገራችን ላይ ቅድም እንዳልኩትም ቀስተ ዳመና በዚህ መልክ እዛ ውስጥ ገብቶ ወደዛ ለመሄድ መሞከሩ ስህተት ነው ማለት አለም። ግን ከአሁን ከተሰሩት ነገሮች ወደኋላ እየተረተርን ስንሄድ ያየነው በተንኮል እንደሆነ ነው የሚታየው። ደግሞ የመለስ መሰሪያ ሆኖ ማለት ነው። እና ደግሞ ስህተት ነው በእውነት መጀመሪያ አንደኛ ውህደቱ ራሱ ቅድም እንዳልኩት ጠንካራ የሆኑ ድርጅቶች በኢትዮጵያ ሁኔታ ነው። የትም ሀገር ደግሞ ብዙ ጊዜ ጠንካራ ድርጅቶች ሮጠው ወደ ክፍ አይገቡም። የተለየ ነው የኢትዮጵያ ሁኔታ። እንዳውም 10-15 ሆነው ነው የሚሻሙት ስልጣን ለመያዝ። ኢትዮጵያ ምንም ወደዛ እንደሚያክለፈልፈን አልታየኝም። እና እያንዳንዱ የፖለቲካ ድርጅት ጠንካራ ሆኖ ወጥቶ የኢትዮጵያን ሕዝብ ሊጠቅም በሚችልበት መንገድ መዘጋጀቱ ስህተት አይደለም። እና እንግዲህ እነዚህ ሁለቱ ለውህደት ለምን እንደሄዱ በተለይ ደግሞ ይህንን ውህደት የሚባል ነገር ከመጀመሪያ ጀምሮ ይገፋበት የነበረው ኢዴፓ ነው። ከመጀመሪያ ጀምረው እንዳውም የፖለቲካ ትግላቸው ለውህደት ነው ለማለት ይቻላል። በዛ ጊዜ ከመጀመሪያ ጀምረው ውህደት እኛ የምንሄደው እነሱ እንደዚህ ነበር የሚሄዱት። ምን የምንሄደው ለስልጣን አይደለም እና ተዋህደን ጠንካራ ድርጅት ለማውጣት ነው የሚል ሂደት ውስጥ ነበሩ። የእነሱም ግፊት ሊሆን ይችላል። አሁን ለገቱ ስማርት ፖሊሲያን ነው የበጣም መጋለጠት በደንብ ተገንዝቦ ነው ሽልክ ብሎ የወጣው። ከዛ ጊዜ ጀምሮ ነው የውህደትን ሽርክርክ የወጣው በመሰረቱ። እና አያስፈልግም ነበረ። ካስፈለገ ደግሞ ውህደት ውስጥ ያሉት የፖለቲካ ድርጅቶች ኃይላቸው በሰንተሽ ቀርቦ ኃይላቸው በወረቀት ላይ ሰፍሮ ስንት ፐርሰንት እንዳላቸው ከዛ ከውህደት ውስጥ እከሌ ይህን ያህል ፐርሰንት ኃይል አለው፣ እከሌ ይህን ያህል ፐርሰንት ኃይል አለው። ስለዚህ የስልጣን አያያዙም አመራሩም ፕሮፖርሽናል ከዛ ከማስ ቤዛቸው አንጻር መሆን ነበረበት። ያንን ነው ለመጠቆም የሞከርኩት በዚህ በጽሁፌ ላይ። ሀይለሻዋር ያንን አላደረጉም። ስህተት እሱ ላይ ነው። አሁን ዞሮ ዞሮ ይኸው በላቸው ማለት ነው። ያንን የዛ ፕሮፖርሽናል የሆነ አመራሩን ሁኔታ ደግሞ በዚህ በውህደቱ ምክንያት ኮሌክቲቭ ሊደርሽፕ ገባና ወረዘው። አሁን እኮ ወደፊት ገፍቶ በዚህ ቢቀጥል እንኳን በመጨረሻ ብርሃኑ ነጋ ነው ቼርማን ሊቀመንበር የሚሆነው። አሁን በሚሰራው አይነት ሳቦታጅ እና ሁኔታ በዛ ገብቶ አይሉሻውን በልቶ እሱ ስልጣን ልይዝ የሚችልበት ሁኔታ ነው። ከሶስት ከአራት ከአምስት ዓመት በኋላ ቢቀጥል እስከዛ ድረስ ማለት ነው። ያ ነው የሚሆነው ሁኔታ ማለት ነው። እና ስህተት ነው የደረገው ውህደቱ በዛ መልክ መቀነባበር አልነበረበትም። የሀይል አሰራሩ በደንብ እያንዳንዱ ድርጅት ተቀምጦ ስልጣንም አመራሩም ኮንትሮል የማድረግ ሁኔታ በዛ መልክ ነበረ መሰራት የነበረበት። ይህ ነው የመጨረሻ ያለው አስተያየት ይኖራለን። ያ ሁለተኛው የመጀመሪያው ኤሮፕላን ደመሆኑ እኔ እነዚህ ሁኔታዎች በሆነ ወንድም ግሩም በሆነ ሁኔታ ነው ይሄ ነው የፖለቲካ ትንተና መሰረት የሚገጥ ማለት ነው። እነማን ናቸው እነዚህ ሰዎች? አሁን ኢትዮጵያ ውስጥ ያሉት፣ አሁን ቀስተ ደመና ውስጥ ያሉት ማን ነበሩ የሚለው ጥያቄ የሚነሳቱ እና ከዛ በኋላስ ምንድን ነው አሁን ሊሆኑ የሚችሉት የሚለውን ጥያቄ ማንሳቱ ትክክል ይሆናል። አሁን ይሄ መሰረታዊ አቀራረብ ነው። ከመጀመሪያ ጀምሮ አንድ ላይ የሚሄደው ቡድን አንድ ላይ ሄደው እዚህ ቀስተ ደመና ውስጥ በግንባር መግባት፣ ከኋላ ደግሞ ሆነው የመስራት እና አንድ ላይ ሲሸፌ ከኋላ ሆነው የብርሃኑ ነጋን ስራ አይሰሩ ማለት አለ። ልብ በሉ፣ ብርሃኑ ነጋ ኃይሉ ሻውልና መያድና ኢዳፓ በየቦታው በበቅሎ በፈረስ በመኪና እየዞሩ ህብረተሰቡን ሲያደራጁ ሲገነቡ በምርጫ ሲያዘጋጁ በነበሩበት ጊዜ እነ እንድራስ ሸቴ እነ ብርሃኑ ነጋ እነዚ ወዘተ ወዘተ በየቦታው እየተገናኙ ምርጫቸውን ያንካችሉ ነበረ። ይህንን ትቸር ያዙ። እንደዚህ ነበር የነበረው ይህ የፖለቲካ ሁኔታ እነ ብርሃኑ ነጋ የነበሩበት። በኋላ እዚህ ከስራ መናፈጥሮ ነው ካቴ ዘራፋ ሆን የሚለው ማለት ነው። እና ትክክል አቀማመጥ ነው የአቀማመጥ ዞሮ ዞሮ የውጭ የሚለው እሱ ምን ቢሆን የውጭ ሬስ ዲፓርትመንት አይኖርበትም። አሁን እንኳ ተመልከተው እስኪ አሉሻውን እያሉ ኮንግረስ እነ ብርሃኑ ነጋ እነ ብርቱካን መደቅሳ ናቸው የቀረቡት። እንግዲህ አሉሻውን ናሽናሊስት መለስን የማይስማሙ ክልተው ናቸው። ስቴት ዲፓርትመንት ዩኤስ ገቨርንመንት እንበለው ኢትዮጵያ ህዝብ አለም ዩኤስ ገቨርንመንት ወይም ደግሞ ይሄ ስራ አስፈጻሚው ሀይል ከዛ ዘን ደግሞ ስቴት ዲፓርትመንት ስፔሲፊክ ብለው ሲሄዱም ከመለስ ጋር ነው ያሉት። ማንኛውንም ስለመለስ የሆነ ግለሰብ አመራር ደረጃ በተለይ ከብርሃኑ ነጋ ደረጃ የተማረ ምሁር የሆነ ኢኮኖሚስት የሆነ ግለሰብ እና ከነሱ ጋር ደግሞ ብዙ ጊዜ እንዳዘ የሄደ ንግግር ያደርግ የነበረ ይኖር የሁሉ ግንኙነት ለስቴት ዲፓርት ለአሜሪካን አመራር ላይ ያለ ግለሰብ ማተር ያደርጋል። እነሱ ጥቃቅን ነገሮችን ነው አያይዘው አይዘ ነው ብለው የሚወጡት እና ስለዚህ የውጭ ሀይል የለበትም ማለት አይቻልም። አሁን አንዳንድ ነጥቦች እየታዩ ነው በጣም የሚያስገርም በሚያስገርም እና በሚያሳዝን ሁኔታዎች ስቴት ዲፓርትመንት ምናልባት ይህን ፒዩስ አይኖርበት አይቀርም እዚህ ስቴት ዲፓርትመንት በየቦታ የሰርድ ልካንድሪስ በያለበት ቦታ በተለይ ደግሞ ብዙ ብሔረሰብ ባለበት አካባቢ ምንም ስራ ሊሰሩ የማይችሉ በየሄዱበት በገቡበት ቦታ በአፍጥሞች የሚደፉ አሁንም እዚህ ኢራቅ መታወት ይሄ ነው እና በአፍጥሞች የሚደፉ ሀይሎች ናቸው። ስለዚህ ኢትዮጵያ ውስጥ የሚጠቅም ነገር ይሰራሉ ለማለት በጣም አስቸጋሪ። የራሳቸው የአሜሪካን ኢንተረስ አይጠበቅ ማለት አለም የአሜሪካን ኢንተረስ መጠበቅ ማለት ይህን ኢንተረስ መጠበቅ ማለት ነው። ከጸግረ እስከ ጥፍሬ ድረስ እዚህ ሀገር እስከኖርኩ ድረስ የሚያስፈልገኝም ነገር በምናገኘው በአሜሪካን ኢንተረስ መጠቀም ነው። ስለዚህ የአሜሪካ ኢንተረስ አይጠቀም ማለት አለም ግን አይጠበቅ ማለት አለም ግን በኢትዮጵያ ህዝብ ችግር ላይ ተመርኩዞ የኢትዮጵያን ህዝብ በመጫን በመርገጥ መሆን የለበትም። በትክክል ሊሰራ ሲቻል ወደ አንድ በኩል ማዘመሩ ትክክል አለም። ዞሮ ዞሮ እነዚህ የሚያሰጥፋቸው ነው የሚሆነው። ዞሮ ዞሮ ግን ምንድነው የውጭ ህግ ወንድሜ እንዳለው የተወሰነ ደረጃም ሊኖር ይችላል፣ ግን ዋናው የመለስ እጅ ነው። ምንም አነሳት የመለስ እጅ ነው እዚህ ውስጥ ያለበት። የሚሻውን ማነሳት የመለስ ተቃሚ ነው። ከዛም ደግሞ ሰፋ ባለመልክ የሀይሉ ሻውል ከዚህ መነሳት ለስቴት ዲፓርትመንት ተቃቢ ነው። ስቴት ዲፓርትመንት ከሀይሉ ሻውል ጋር ከሚነጋገር ስቴት ዲፓርትመንት ፕሮግራም አጋጋሪ ነገር ነው ይሻላል። ይሄ ደግሞ እንደገና ካለ ይሄ ለማለት ነው ወይ ፈልኩት።
እሺ አመሰግናለሁ። የሚከተለውን ጃውቤ ጅናት ተነበር እንደገና ነው ወረርከው እድሉ ላንተ ተታለው ማይኩን ያዘው።
አቻለው ሰማን እስቲ ሰማን ደሆነ አንዳንድ ስጠኝ ሰማን ደሆነ አንዳንድ ስጠኝ ባክ ሰማለሁ። ኦኬ ዶክተር መንከል ክሎት እንደምንወደና ነው ወይ? እኔ አንድ ጥያቄ አለኝ ከመንግስት ጥያቄ ጋር ተያይዞ ኮሜንት ያደረጉት ተሳስተን እንደሆነ ተሳስተሃልባ የህብረቱ የመንግስትን ጥያቄ ያነሳም ወደ ወታች አብረው ወርደዋል ከሁሉም ጋር እስከ እርቅ ድረስ እስከ ብሔራዊ እርቅ ድረስ የሚል አመለካከት ሰምቼ ነበረ መሰለኝ። ከተሳሳትኩ ይታረማለሁ። የህብረቱ አቋም በመንግስት ጥያቄ ላይ በጅምሩ የሽግግር ዘመን ይኑር፣ የሽግግር መንግስት እንዲቋቋም ነው። ከዛም መደብለ ፓርቲ ስርዓትን ለመመስረት በጊዜ ገደብ ውስጥ ድርጅቶች ተወዳድረው ስልጣን መያዝን አይቃወሙትም ነው። ይሄ ነው አቋሙ የሚመስለኝ እንጂ በኦፕን ኤንድ አድርጎ አልተውም ህብረቱ የመንግስት ስልጣንን። ምክንያቱም ከሀገሪቷ ካለው ከጠቅላላ ችግሯ፣ ከረጅም ጊዜ ችግሯ አንድ ድርጅት በቀጥታ ስልጣን ቢይዝ ከትርምስ አንወጣም የሚል አመለካከት መሰለኝ እንጂ የመንግስት ጥያቄን አቮይድ ማድረግ አይመስለኝም። እና የሽግግር ዘመን እና የሽግግር መንግስት እንደሚኖር በደንብ ይቀበላል። ያ ሽግግር መንግስትም ህዝባችንንም ሌሎችንም ድርጅቶችንም ጊዜና ሁኔታ ጊዜ ተሰጥቶ እንዲዘጋጁና በሰላም ኮምፒውተር አድርገው በጣምራም ሆነ በአንድ ድርጅት ስልጣን መያዝ እንዳለበት ነው የሚቀበለው ይመስለኝ። እዚህ ላይ እስቲ አስተያየቶን ቢሰጡ። ይሄ መጥፎ ነው ወይ? ይሄ አካሄድ ጥሩ አይደለም ወይ ብለው ያምናሉ የሚል ነው። ከሌሎቹ አላቅም እንግዲህ እንዳሉት የመንግስት ጥያቄን አውርደው አሁን ወደ እርቅ ካለው መንግስት ጋር የሚሉ እንዳሉ አውቃለሁ። ግን ትንሽ ለየት ያለ ይመስለኛል። እና የህብረቱ እስቲ እዚህ ላይ ኮሜንት ያድርጉ። ሁሉንም አንድ ላይ ኮንፍሌት ስላደረጉብኝ ነው የጠየቅኩት፣ እና እዚህ ላይ ኮሜንት ቢያደርጉ ደስ ይለኛል። አመሰግናለሁ።
ይህም ይሆናል ብሎ መናገርን ነው። ያንን አነጋገር ለስንት አመት መናገር ይቻላል? ያንን አነጋገር በስር ለመተርጎም ስልጣን መያዝ አለበት። ስልጣን መያዝ አለበት። እያንዳንዱ የፖለቲካ ድርጅት እኔ ለስልጣን ነው የምሄደው ብሎ ተዘጋጅቶ ራሱን አጠናክሮ መግፋት አለበት። በዛ መንፈስ እያንዳንዱ ወደፊት ውስጥ ያሉት የፖለቲካ ድርጅቶች እያንዳንዳቸው በዚህ መልክ ተጠናክረው ከሄዱ እና ችግራቸውን በአንድ ላይ በሚገናኙበት ጊዜ ሊፈቱት ይችላሉ። ግን ይሄ ስልጣን ለመያዝ ቅድም ጣል ያደረጉት ነገር አለ። ስህተት መሰለኝ። በሮቶ ስልጣን ብያዝ ከወስ ይፈጠረ ያለም ለ እንደዛ አይደለም። እዛ አይደለም። በምንም አይነት ስልጣን ከተያዘ አንደኛ ከወስ መፈጠር የለበትም። ኪዮስ ኢንፈክተር ከሆነ የስልጣን የያዘው ድርጅት ወይም ፖለቲካ ድርጅት አልተዘጋጀም ማለት ነው። እሱ እንግዲህ ጥፋት ማለት ነው። አይደለም በኢትዮጵያ ፖለቲካ ድርጅቶች ሁኔታ ይሄ ቴዎሪው ነገር እንዴት ይሰራል፣ በዚህ ወተል በዚህ ይገባል የሚለውን ነገር በተለይ የህብረት ውስጥ ያሉት የፖለቲካ ነባር ድርጅቶች አብጠልጥለው ነው የሚያውቁት። በዛ ፖለቲካ ውህደት ፖለቲካዊ ትንተና ንጽቦችን ስበት አለበ ፖለቲካዊ ትንተና መሆን አለበት። ወዘተ ወዘተ በደንብ አድርገው ነው ሊያቀርቡ በማንኛውም መድረክ ቀርበው ይህንን የስልጣንን ነገር የስልጣን ሲያዝ ምን እንደሚሆን ወዘተ ወዘተ በደንብ አድርገው ሊያብራሩ የሚችሉ ድርጅቶች ናቸው። እና ጥያቄ የለም። ግን እያንዳንዱ ድርጅት የስልጣን ጉጉት ይሄ ነው። የስልጣን ጉጉት የላቸውም። የስልጣን ጉጉት ስልጣን ለመያዝ ይሄ የተቃጠለ ስሜት የምለው ነው። ጉጉት የሆነ ስልጣን መያዝ አለብኝ። ስልጣን ካልያዝኩ የኢትዮጵያ ሕዝብ በመጨረሻ ድረስ እንደዚህ ተሰቃይቶ ነው የምንኖረው ብሎ የመነሳት ማለቴ ነው። የስልጣን ቮይሴኮፍ እንትን ፓወር ማለት አይደለም። በዛ መልክ ስሜቱ በዛ መልክ የሚገር አይደለም። የምናየው ነው። ስንት አመት ነው የቆዩት? 14 አመት ቆይተዋል። 15 አመት ሌላ 15 አመት እኮ ይቆያሉ። ይህ እንግዲህ የፖለቲካ ትግሉ ምንድን ነው የሆነ ፕሮፌሽናል ነው የሆነ ማለት ነው። ፕሮፌሽናል ማለት እኔና እናንተ እንደምንሰራ በየቀኑ እስከ የሚመጣ አመት እንሰራዋለን፣ ወደኛው አመት እንሰራዋለን፣ እንደዚህ ይቀጥላል ማለት ነው። እና የፖለቲካ ድርጅቶች ፕሮፌሽናል አድርገው ከወሰዱት በየጊዜው ወረቀት እያወጡ በየጊዜው ስብሰባ እየጠሩ በየጊዜው እዚህ እያቀረቡ ይቀጥሉበታል። ያ ፕሮፌሽናሊዝም ነው። ይህም ከዚህ መሰረተ ቢስ የሆነ የኢትዮጵያን ፍላጎት የኢትዮጵያን ሕዝብ ፍላጎትና ጥቅም ማሟላ ነው። እና እነዚህ ውጭ ያሉ ደግሞ እንዴት ኢትዮጵያ ተገብተው ልታገሉ እንደሚችሉ ሁሉ ጠቁሜ ይበትኛለሁ። በነገራችን ላይ ሶስት አልገባም። አሁን ግን የሽግግር መንግስት የሚለው ደግሞ የሽግግር መንግስት የሚለው ይሄ ደግሞ ህብረት የሚገፋበት የነበረው ነው። ይህን ደግሞ በደንብ እንዳውም ይቺ የሽግግር መንግስት ነች ህብረትንና መያድና ኢህአፓን የለያቸው። መያድና ኢህአፓ የሽግግር መንግስት አያስፈልገንም፣ የሚያስፈልገን ኮሊዥን ገቨርንመንት ነው፣ ጥምር መንግስት ነው የሚያስፈልገን። ስለዚህ እኛ ካሸነፍን ጥምር መንግስት አቋቁመን ጥምር መንግስት እያንዳንዱ የፖለቲካ ፓርቲ በመቀመጫው መጠን አመራሩን ይይዛል ማለት ነው። እና ስለዚህ ያለውን ለምሳሌ ከአምስት አመት በፊት ያሸንፈው እንደሆነ ጥምር መንግስት አቋቁሙ ሌላ አምስት አመት ይገዙበታል፣ ያስተዳድሩበታል። እስከዛ ጊዜ ድረስ ደግሞ የማያስፈልገውን ኮንስቲቱሽን ውስጥ ያሉትን የማያስፈልጉ እንደ አንቀጽ 39 ያወጣሉ፣ ያገባሉ፣ ወዘተ። በዛ መልክ ሊሄድ ይቻላል። አርጉመንቱ የእነዚህ ሁለቱ በዚህ መልክ ነው። በዚህ ነው የተለያዩ ግበሪ የመጭ ዞሮ ዞሮ ያለያያቸው ነው። ግን ህብረቱ የለም። የሽግግር መንግስት ነው መሆን ያለበት። ሽግግር መንግስቱ ደግሞ እነዚህ እያንዳንዱ የፖለቲካ ድርጅቶች የቲፒኤልኤፍ እያሉበት ሌላ ማህበረሰብ ያለበት እንዲያ ሆነም አንድ አመት ወይም ለሁለት አመት እያስተዳደርን እንደ ሚንታይም ኮንስቲቱሽኑን ግንብ አዘጋጅተን ከዛ በኋላ እያንዳንዱ አባል ድርጅት የፖለቲካ ድርጅት ከዛ ከኮንስቲቱሽኑ ተዘጋጅተውም ካለ በኋላ ለየብቻው ስልጣን ይሮጣል ማለት ነው። እንዳሸነፈው ስልጣን ይበዛ ማለት ነው። እና ልዩነቱ ላይ ነው የተፈጠረው። ህብረቶች ከመጀመሪያ ጀምሮ ከስር ማለት ነው በየቀበሌው ልክ እንደ አሁን ቅድም የተናገርኩት መያድ ስላሽ ቅንጅት ኢህአፓ ስላሽ ቅንጅት በመሆን ፋንታ በጠቅላላው እያንዳንዱ አንድ ሰው ይመረጣል በአንድ ቀበሌ። ያ ሰው ደግሞ የሚወክለው ህብረትን ነው። 15 ያሉበት እንግዲህ መያድና ኢህአፓ ደግሞ አይሆንም። እያንዳንዱ የራሱን ድርጅት ይወክላል። ከዛ በኋላ እንደተወረት ህብረት ደግሞ በዛ መልክ ካልሄደ ህብረት ደግሞ በዛ መልክ ካልሄደ የችግር መንግስት ሊፈጥር አይችልም። ምክንያቱም በተለይ ውጭ ያሉት የሚያሳው ስናዎችን በጣም ነው የሚያስነ ሆነ እነዚህ ውጭ ያሉት ውስጥ ገብተው የመሰረበት ሁኔታ ስለተፈጠረ ያላቸው አማራጭ የነበራቸው እሱ ነው። የችግር መንግስት በዛ መልክ ፈጥረው እና ሁሉም መለስም የሚኖርበት ሌሎችም የሚኖርበት የሆነና እነዚህም ውጭ ያሉ ትዛዝ ገብተው አንድ ላይ ችግር መንግስት ፈጥረው ከዛ በኋላ እያንዳንዳቸው ቅድም እንዳረኩት ኮንስቲቱሽን ፈጥረው ለመስራት ማለት ነው። ይሄ የችግር መንግስት የሚለው ኮንሰፕቱ በዛ መልክ ነው የሄደው። እና በል አበዛ መስለ በዚህ መልክ ነው ለማለት የፈለኩት።
እሺ፣ እናመሰግናለን። እንግዲህ የሚቀጥለውን እድል ከመስጠቴ በፊት እስካሁን በተለይ ውህደቱ ለዚህ ለኩዴታው ምን ያህል አስተዋጽኦ እንዳደረገ ወይንም ደግሞ ኩዴታው ከዛ እንደተጀመረ ነው ሲያብራሩልን የነበረውና ሌላ እንግዲህ በጽፎት ላይ ለዚህም ደግሞ እንግዲህ ኮንክሪት የሚሏቸው ኢንዲኬተሮች ለዚህ ለሙከራው ማለት ነው አንድ 6 7 የሚሆኑ ነጥቦችን አስቀምጧል ከካዩት በተጨባጭ ከታዩት ነገሮችና የሚጀምሩት ኃይሉ ሻውልን ሪዛይን አድርግ ብለው እስር ቤት መጠየቃቸው ነው። እስቲ እንግዲህ በእነዚህ ነገሮች ላይ ካስቀመጧቸው ፖይንቶች እያንዳንዳቸውን እንደገና ቢሉና ደግሞ ከቤቱ የሚመጡትን ጥያቄዎች ቢያስተናግዱልኝ አመሰግናለሁ።
ሰፊ ነገር ነው
ይቀጥሉ።
እሱ አንሰባት ነጥብ ነው የሰነዘርኳቸው። አንደኛው ያው በመጀመሪያ የእስር ቤት ሁኔታ ነው። እስር ቤት ሁኔታ ደግሞ አቶ በሩ በኢንተርቪው ስናወትን ነው የጠቀስኩት ማለት ነው። አይሆንም ለማለት አይቻልም። አቶ በሩ አሁን በዚህ ስብሰባ ላይ አልጠቀሱትም። እሱም ምናልባት እንግዲህ በጣም የከረረ አቋም ነው የሚል ሊሆን ይችላል። ተውት። እሱ እንግዲህ ክስ ቤቱ የጀመረው ለእኔ የሚጠቁመው ምንድነው እስር ቤት አይደለም። ከዛ ኢንፋክት ነው ያልኩትም ለእኔ ብቻ የጠቁመው ነገር አለም እነ ሌሎችም የተናገሩት ነው። ከመጀመሪያ ጀምሮ ገና እስር ቤት ሳይገቡ ሁሉ ችግር እንደተፈጠረ ነው የሚያሳየው የነበረው ማለት ነው። ይህ እንግዲህ ከመጀመሪያ ገና የኮሌክቲቭ ሊደርሽፕ ከነበረበት ጊዜ ሁሉ ይሄ ኢንኩቤሽኑ እየተብላላ የነበረበት ነገር ነው ያለው ማለት ነው። እና እስር ቤት ሲገቡ በግልጽ ወጣ። በፊት በጭብጥ ነበር፣ አሁን ግን በግልጽ ወጣ። ሪዛይን ያርጉና ሪታየር ሪዛይን አለ ሪታየር ያርጉ ሪታየር እንግዲያው እኒህ መልዕክት የደረሳቸው ግለሰብ እንደ ሽምግልና የተጠየቁት ግለሰብ አይሆን ብለን ብያለ ልናገር ነው እንግዲያው የተፈጥሮ ነገር ና ብላ ያደረገዋል ሰው ይሁም ታሟል ሁኔታ የራሱ ተፈጥሮ ይህንን ቦታ ሊሰጠው ይችላል በሚል ሊኖሩ ይችላሉ ወይም ነገር ሊሆኑ ይችላሉ የሚል ነበር የጀመረ ማለት ነው። በዚያ ጊዜ እስር ቤቱ ገጭቷል እና ከዚ ጊዜ በኋላ እንግዲህ ኃይሉ ሻውልን የመለየት ነገር ነው መታየት ያለበት። ምክንያቱም ቅድም እንዳስቀመጥኩት ኃይሉ ሻውል የቅንጅትና በመለስ መሀል ቅንጅትን ለመለስ መሳሪያ ለማድረግ ኃይሉ ሻውል በመሀል ግድግዳ ሆነ ቆመዋል። አይሆንም ነው እንግዲህ። ስለዚህ ያለው አማራጭ ምንድን ነው? ኃይሉ ሻውልን ከእስር ለይቶ ከእስር ማውረድ ነው ማለት ነው። እና በተከታታይ አውሮፕላን ሄዶ ያለመቀበል ልብ ባሉ አንድ ሊደር አንድ ሀገር ሲመጣ ሊደርሽፕ ውስጥ ያሉት ግለሰቦች እዛ አካባቢ እያሉ ሊደሩ ደግሞ ህመምተኛ ሆነው እያለ እየታወቀ ምንም አይነት በባህላችንም የለም ተንኮል ከሌለ እያንዳንዱ ሄደው ተንኮላቸውን ሸፍኑ ሄደው ተቀብለው ያስተካክሉ ነበር። ምን ተንኮል አለ? ስለዚህ ከዛ ስለዚህ ወጡ መጀመሪያ ወጡ ብዛት ትትተው የመጡበት ምክንያት ይህንን ገለልብኝ ነገራቸውን ለብቻቸው መሄዳቸውን ተቀጥለው ለብቻቸው መሄዳቸውን ለማሳየት ነው። ይሄ ስቢ ግልጽ መታየት አለበት። በዛ ገና ከዛ ጀምሮ ኃይሉ ሻውል ልጃቸውን አግኝተው አንድ ላይ ተያይዘው ለመምጣት ሲችሉ ትዳራቸው ነው የመጡት። ተመጡም በኋላ እዚ አይሮፕላን ደግሞ ተረክበው አልተቀበሏቸውም። እሱ ብቻ አይደለም ደግሞ ኮንስፔሱ የሰፋ የሚሆነው ይህንን የአካባቢ ሁኔታ የሚያዘጋጀው ኮሚቴ 3 ግለሰቦች ያሉበት እነዚህ ራሳቸው አልተለዩ። አንዱ ፍረንቸዋል እዛ ዘም ቤትን ሰምቻለሁ። ነገር ግን ዘም ገይዞ አይደለም እዛ ሄደው ሰላምታ አቅርበው ሰውየው እንደ ዶክተር ሰለሞን ነው ዘፈረኛ ነበር የተባለው ሄሮ ሰላም ብሎ እጅቻ ብሎ ከላይነኝ እስከዚህ ኮሚቴ ነኝ ብሎ አስተዋውቆ ስራ ኖሮ ይህን ነገር አወረሰው ነበር ማለት ነው። ኮንስፒሬሲ መኖሩን የሚታወቀው በሚንትንግና በዛ ጊዜ ሌጫ እዛ ጊዜ ጀምሮ ለብቻቸው ነው የሄዱት። እዛ ጊዜ ጀምሮ ለብቻቸው ነው የሄዱት ማለት ነው። ሀገጃውለም የዚህ እንግዲህ አልፎ አልፎ ነው ሁኔታው። የቦስተን ይመስል ለምሳሌ እስካሁን ደግሞ ከቦስተን በሬዲዮ ይገባሉ። ሬዲዮ ምን ያስፈልጋል? ለምን ምርጫ ምረሳ የክሩዝ ደግሞ የዛ ቡድኑ እና ብርሃኑ በጋ እንዛ ተያይዘው ሄደው እኛ እሱን ለማነጋገር እንፈልጋለን አሁን ዛሬ ባለበት ምክንያቱም ነው ችግር ተፈጥሯል እና ስለዚህ ይህ ችግር መፈታት አለበት። ይህ ችግር ህብረተሰቡን መጥመጧል፣ አስቸግሯል። ሌሎች ደግሞ ከኢትዮጵያዊ ሀይል በመቆጠብ ህብረተሰቡ ብዙ ተመጥቷል። ስለዚህ እኛ ተነጋግረን መፍታት አለብን በማለት ፋንታ በሬዲዮ አነበበች። ይህ ደግሞ ምንኛ መሰሪ መሰሪ የፖለቲካ ስራ ነው። ይኸውና የወራት መጋቡሻ አሪሻል መልዕክት አስተላልፈዋል እና አሪሻል ይህንን መልዕክት ተቀብለው መልስ መስጠት እሳቸው ፈንታ ነው። ከዚህ በኋላ የሚለውን ህብረተሰቡ እንዲወስድ ማለት ነው። እነዚህ እነዚህ ያለፈጣ ሄደው እና የማነጋገር ባልተፈጠረበት ጊዜ እንደበለም ያንን ዝግጅት በደንብ ሳቀረ መሆኑን ደግሞ የምታወት ባልተስማሙበት ጊዜ ሄደው ተገኝተን ነበር፣ አነጋገራቸው ነበረ። ይህን የሚያገን ነበር ስልክ ተለዋውጠን የተለያየ ነው። እንግዲህ ይሄ ሌላ ጋር ሄድ ቦታ የሚመቻቸው ለሚመቻቸው ለመረግ ነው። ዞሮ ከስንክፍሏን በስከሰው ላይ ዞሮ እዚህ ሳይደረስ እነዚህ የብርሃን መታ ቡድን አይሻሉ ላይ ደግሞ ነገር ቢፈልጉ ይሄ ነው ለአንድ ነገር ቢፈልጉና መፍትሄ ለመስጠት ቢፈልጉ ኖሮ
አመሰግናለሁ። የሚከተለውን ለአቶ ሰውየው ለቃለሁ። አቶ ሰውየው ማይኩን ያዘው።
ጠና ይስጥልኝ ዶክተር ማንከር ክሎት፣ እንኳን ወደ አሲምባይ ውይይት መድረክ መጡ። በመጀመሪያ ነገር ይሄ ጽሁፎትም ከተለጠፈ ጀምሮ በተለያየ አቅጣጫ በአማርኛ ቢደረግ ጥሩ ነው የሚል አስተያየቶች ከግራ ከቀኝ እየተወረወሩ ነው። ለብዙዎች እንደዚህ አይነት ጠቃሚ ጽሁፎች ለሚያወጡ ሰዎች ሁሉ ጊዜ ምን መክረው ምን አሳስበው በአማርኛ ከተቻለ የሚተረጎሙበት መንገድ ቢመጣ ስፋት ባለው አይነት ሁኔታ እንትን ይደረጋል፣ መልእክቱ ሊተላለፍ ይችላል። እኔ የምጠይቀው ጥያቄ የብርሃኑ ነጋና በቀዳሚነት ብርሃኑ ነጋና ብርቱካን ሚደቅሳ በአሁኑ ጊዜ እኔ በግሌ የኢትዮጵያን ሕዝብ ክደዋል፣ የተሰጣቸውን ኃላፊነት አሽቀንጥረው ጥለዋል በፈቃዳቸው። በግሌ ከኢትዮጵያ ፖለቲካ ለአንዴም ለሁሌም መገለል አለባቸው የሚል ስሜት ነው ያለኝ። ለዚህ እርሶም አንድ ሰባት ምክንያቶች ሰጥተውኛል። ለምሳሌ ብርሃኑ ነጋ በቅንጅት ውስጥ ስላለው ሚና ሲጠቁሙ እነዛን ሰባት ነጥቦች አጠራጥራ ያርጋል አልፍበታለሁ። አሁንም እንዳልኩት ይሄንን ዝግጅት ስለየቀዳ ነው ስለሆነ በየድረገጾቹ መልእክቱ እንዲተላለፍ ስለምንፈልግ በዛ ደረጃ ሰባቱን ነጥቦች አስቀምጣለሁ። በመጀመሪያ ብርሃኑ ነጋ በአሁኑ ሰዓት በቅንጅት ውስጥ የሚደረገውን ግርግር ቁጭ ብሎ ከመመልከት ሌላ ያንን ለማስተካከል ምንም አይነት ሙከራ ለማድረጉ ራሱ፣ ሌላው ደግሞ ከእስር ቤትም ደግሞ መሪዎቹም እንዲፈቱ የሆነበት ምክንያት እሱ የመለስ ዜናዊ አገልጋይ ስለሆነ እሱን በውጪ እንዲንቀሳቀስና እንዲሰራ በማድረግ የተሻለ ውጤት ሊያገኝ ይችላል ከሚል ግምት የተነሳ ነው የሚልም አስተሳሰብ አስተያየት ወርውረዋል። በሁለተኛ ደረጃ ብርሃኑ ነጋ የህዝቡን ትግል ለማኮላሸት ይጠቀምባቸው የነበሩትን በተለያየ አይነት ቋንቋ ነው ዳውንግሬድ በማድረግ አለፍ አለፍ ብለው ገልጸዋል። በሶስተኛ ደረጃ ሀይሉ ሻውል ፓርላማ ንግባ ባሉበት ጊዜ ብርሃኑ ነጋ ወጥቶ ሀይሉ ሻውል ቅንጅትን አይወክሉም ብሎ በጋዜጣዊ መግለጫ መስጠቱ ራሱ፣ ከዛ በኋላ ደግሞ በቅርቡ ኤችአር 2003ን ግዛቸውና ብሩክ በተዘዋዋሪ በዲፕሎማቲክ ቻነል ማለቅ የሚችል ነው ይሄ ኤችአር 2003 ምን ያስፈልጋል ብለው ሲቀባጥሩ እዛው በኮንግሬስ ውስጥ ያለ ጋዜጣ ያወጣውን አሁን በመጨረሻ እንኳን ትክክል አይደለም ብለውታል። ግን በአጠቃላይ ያንን ሁኔታ እሱ ራሱ እንደዛ አይነት ስሜት እንዳለው ሲገልጹ በዶናልድ ፔን አጠገብ የቀረበ ጊዜ እንኳን ስለ ኤችአር 2003 የጠቀሰው ነገር የለም፣ ደግሞም ስላደረጉትም ምንም አይነት ምስጋና አለመስጠቱ በአጠቃላይ ይሄ ሰውዬ ያ ፍላጎት እንደሌለውና ያው መለስ ዜናዊን እየረዳ እንደሆነ ነው። ከዛ ደግሞ እንደ ኢኮኖሚስትነቱ የኢኮኖሚስት ስራ አሚን በዛ ደረጃ የሆነ ኢትዮጵያዊ እንደመሆኑ መጠን በሀገራችን ውስጥ ስላለው የኢኮኖሚ ሁኔታ በምንም አይነቱ ሁኔታ በኮንግሬስ በቀረበበት ጊዜ ያቀረበው ነገር የለም፣ የዋጋ ግሽበቱ የመሳሰሉት እና እንደገና ብርቱካን ሚደቅሳ ደግሞ ስለ ፖለቲካ እስረኞች በተጠየቀች ጊዜ መቶ ናቸው ብላ ያለችውን እንኳን ያንን ለማስተካክሎ ትክክለኛውን እንትን ለማቅረብ አለመቻሉ፣ ከዛ በኋላ ደግሞ እንግዲህ በሰባተኛ ደረጃ ያስቀመጡት ያው ብርሃኑ በዛ በኮንግሬስ ላይ በቀረበበት ጊዜ የተቃዋሚ ኃይሎች እና የመለስ ዜናዊ መንግስት ውይይት ማድረግ አለባቸው ብለው ያንን እየገፋ እንዳለ ነው። እና እኔ እነዚህ ነገሮች በመመለከትበት ጊዜ እነዚህ ሰዎች ግልጽ በሆነ አይነት መንገድ በማን አለብኝነት የኢትዮጵያን ሕዝብ ኃላፊነት በፈቃዳቸው እንደፈለጋቸው ማንም ሳይወክላቸው ድርጅታቸውንም ቢያፈርስም ባያፈርስም የኢትዮጵያን ሕዝብ ቢያስቀይምም ባያስቀይምም በኢትዮጵያዊነት ላይ እየነገዱ ናቸው ብዬ ነው የማስበው በግሌ። ለምሳሌ ስለ ኢትዮጵያ ህዝብ ዋይታ ከማውራት የበለጠ እነሱ ስለ ኦኤንኤልኤፍ ማውራት የሚፈልጉ ሰዎች ነበሩ እና በዚህ ደረጃ ለኢትዮጵያ ምንም አይነት ስራ የሚሰሩ ስላልሆኑ በግሌ በተቻለን መጠን እንደነዚህ አይነትን ግለሰቦች እስካሁን ድረስ እንኮኮ እያልን እየተሸከምን መሄዱ ቀርቶ በየቦታው እያጋለጥን ውጉዝ ከማሪዎስ በማለት ከፖለቲካው መድረክ ለአንዴም ለሁሌም ማባረር አለብን የሚል ስሜት ነው ያለኝ። ምናልባት አንዳንድ እርስዎም በጻፉት ውስጥ ቀስተ ደመና ይውጣል ብቻው ከዛ በኋላ እንግዲህ ወደ ህብረት አብሮ መስራት የሚቻልበት ሁኔታ ሊፈጠር ይችላል የሚል አስተያየት ያነበብኩ መሰለኝ። በእኔ ግን እንደነዚህ አይነት ግለሰቦች ከድሮውኑ ከነ ታምራት ለእኔ ጀምሮ ተያይዞ የመጣ የኢትዮጵያን ህዝብ ትግል በመክዳት ደረጃ ለወያኔ ሰብአዊ መልክ በመስጠት ከወዲያ ወዲህ ከታች ላይ ይሉ የነበሩ ለኢትዮጵያ ህዝብ ነው የምንሰራው ወይም ደግሞ ቆዩ ጊዜ ስጧቸው እያሉ በተለያየ አይነት መንገድ ወያኔን ይሄን ያህል ርቀት እንዲሄድ ያደረጉ የኛው ናቸው የምንላቸው ከኛው መካከል ገብተው የሚፈተፍቱ እንደነ ብርሃኑ ነጋ አይነቱ ናቸው ብዬ ነው የማስበው። ግን ብዙውን ጊዜ በመቻቻል ስም በአብሮ መስራት ስም በተለያዩ አይነት ሁኔታዎች ትግሉን እያዳከሙት እንኳን እየታወቀ አፍ ከፍቶ እንኳን መናገር ያልተቻለበት ጊዜ ነው እና በአሁኑ ሰዓት ግን በበኩሌ በስሜቴ እነዚህን ሰዎች አውግዤ ከፖለቲካ መውጣት አለባቸው ብዬ ብናገር ምን የሚያስከፋ ነገር አለው? በዚህ በዚህ ውስጥ ላይ የእርስዎን አስተያየት እፈልጋለሁ። እግዜር ይስጥልኝ።
ትንሽ እንትን ይልብናል፣ እስቲ ሞክሩን እንደገና ይሞክሩ። አሁን
እሺ፣ አሁን
ይቀጥሉ።
እንደዚህ ነው ያስካም ደና ነበር።
አዎ ደህና ነበረ፣ ግን በደንብ አይሰማም፣ ይወፍራል፣ ፎርስ ዲስቶርት ያደርጋዋል ትንሽ።
ከኔ ነው ወይ?
ምናልባት እንግዲህ ከኔም ከሆነ እስቲ ቆይ እንደገና መልሰን እንደውልሎት።
እስቲ እንደዛ ሞክር እንደገና።
ኦኬ
ኦኬ።
አቶ እንትኑ እንደውልላቸው።
ጤና ይስጥልኝ ዶክተር ማንከልክሎት።
አቤት።
አዎ አቶ ሰውዬው ነኝ እኔ። እንግዲህ ተቀብየዋለሁ። እሱ ምናልባት የእሱ ኮምፒውተር አስቸግሮት እንደሆነ።
አሁን ጥሩ ነው። አሁን በእኔ በጣም ግልጽ ነው።
ጥሩ። እንግዲህ ከሩቁ ጋር አገናኘታለሁ። አንድ ጊዜ ያዙ።
እሺ።
እንደ አጋጣሚ የሆነ ደግሞ ያንን ጥያቄ ያቀረብኩሎት እኔ ነኝ። እንግዲህ
ኦኬ ኦኬ።
እሺ ይቀጥሉ።
እሺ ጥሩ። እሺ እኔ የምስማማበት ነው። እንዳውም በኋላ ወደ ሶሉሽኑ እንመጣለን በሚል ነበረ እንደ መፍትሄ አድርጌ ያቀረብኩት አንዱ ይሄ ነው። የመጀመሪያው መፍትሄው ኮስተ ዳመና ብሎም ብርሃኑ ነጋ ከዚህ ከቅንጅት ውስጥ መውጣት አለበት የሚል ነው። ዋና መፍትሄ ይሄ ነው። አንደኛ ብርሃኑ ነጋና ኃይሉ ሻውል ኢንኮምፓቲብል ናቸው፣ የማይስማሙ ናቸው። እነዚህ ሁለት መሪዎች የብርሃኑ ነጋ ጠባይ አቶ ኃይሉ ሻውል በተወሰነ ደረጃም ቢሆን ይሄ ስራ ይሄ ይደረጋ መደረግ አለበት ይሄ መሆን አለበት የማለት ነገር መንፈስ እንዳለባቸው የታወቀ ነገር ነው። ይሄ ደግሞ ኃይሉ ሻውል ካላቸው የሀገር ፍላጎትና የሀገር ፍቅርና ስሜት የተነሳ ያላቸው እምነትና ፍላጎት ለኢትዮጵያ ሕዝብ ነው። አመጣጣቸውን ሀብት እያላቸው ቁጭ ብለው ለመኖር የሚችሉ ግለሰብ በበቅሎ ፈረስ እየዞሩ የሚታገሉ ከእሳቸውም ጋር ሌሎችም ሀብታሞች አሉ። እንደዚህ የሚሰሩ ደግሞ አንደኛው ደስ የሚለው የኢትዮጵያ ፖለቲካ ዩኒክነስ ደግሞ ይሄ አለው። ሀብት እያላቸው ለኢትዮጵያ ሕዝብ እየተንሰፈሰፉ ሀብታቸውን ተደላድለው በደንብ ሊኖሩ ሲችሉ በዚህ መሰለፋቸው። እዚህ አካባቢም አንዳንዶች አሉ እንደ አቶ ሰለሞን በቀለ ያሉ በአንዳንድ ነገር ባንስማማም በዚህ በደንብ ነው የማደንቀው የማከብረው። እና ሀብት እያላቸው በዚህ መልክ ሲታገሉ አንደኛው የኢትዮጵያ ትግል ዩኒክ መሆኑ በዚህ ነው የሚያሳየው። እና አቶ ኃይሉ ሻውል እና ብርሃኑ ነጋ ኢንኮምፓቲብል ናቸው። ምክንያቱም አላማቸው የተለያየ ነው፣ አሰራራቸውም። ሶስት ነገር ልጥቀስ። ለምሳሌ ኃይሉ ሻውል ፓርላማ አንገባም ብለው በተናገሩበት ጊዜ በኋላ ይግባ ይግቡ ሌላ ታሪክ ነው በተናገሩበት ጊዜ ብርሃኑ ነጋ በደንብ ወጥቶ በግልጽ ጋዜጠኞች ጠርቶ የለም አቶ ኃይሉ ሻውል የተናገሩ ትክክል አለም ቅንጅትን አይወክልም ብለው የድርጅቱን መሪ የተቃወመበት ጊዜ ነው። ልብ በሉ፣ ምንም ቢሆን እንደ ድርጅት መሪ የተናገረውን በግልጽ እንደዚህ ወጥቶ ማፍረስ ማለት የቀናቀን ነው፣ ሌላ ምንም ትርጉም የለውም። እኔም እኮ በበኩሌ መሪ ነኝ፣ ኮሌክቲቭ ሊደርሺፕ የሚለውን እዚህ እናንርሳ። እኔም በበኩሌ መሪ ነኝ እና ምንም ስልጣን ልይዝ እችላለሁ የሚለው መንፈስ ለማሰራጨት ነው። እና አንድ ይሄ ነው። ሁለተኛው ደግሞ የድርድር የሚመለከት አሁን መቅድም ወንድሜ ጠቅሰውታል። ድርድርን በሚመለከት ብርሃኑ ነጋ መለስ ከተቃዋሚ ኃይሎች ጋር እንዲደራደር ኮንግሬስ ወይም የዩኤስ ገቨርንመንት ተጽዕኖ እንዲያሳድር አቤት ብለዋል። ኃይሉ ሻውል ምንም አይነት አንዲደራደርም ነው የተባባሉት ያሉት። ይሄ አንድ ትልቅ መሰረታዊ ልዩነት ነው። የለም በፖለቲካ ይስማማሉ ልዩነት የላቸው የሚባለው ውሸት ነው። ይሄ መሰረታዊ ልዩነት ነው። ምክንያቱም ሁለቱ አላማቸው የተለያየ ነው። ሌላው ደግሞ ይሄ የፓየንትን የኤችአር 2003 ቅድም ወንድም የጠቀሰው ብርሃኑ ነጋ ኮንግሬስ ቀርበው
አንድም ጊዜ አላነሳም። ይሄን እንደውም እነዛ ሁለት ሰዎች ሽንታቸውን ገትረው የኤችአር 2003 ሲታገሉ የነበሩት ስሚትንና ዶናልድ ፔንን በጭራሽ በዛ ያንን አንተርሶ ይሄ በኤችአር 2003 ይህን ስላደረጋችሁ ምስጋና ይገባቸዋል ብሎ አላቀረበም። እንዲያውም እነዛ ሁለቱ በተቃወሙበት ጊዜ አያስፈልግም ባሉበት ጊዜ በኋላ ያስተባብሎ ሌላ ነገር ነው ባሉበት ጊዜ እሱ ወጥቶ አልተቃወመም። ሀይሉ ሻውል ተስማምተዋል በኤችአር 2003። እንዲያውም መስፍን መኮንን በኢንተርቪው ሲናገር እንደሰማሁት የእሳቸው በዛ ውስጥ መሳተፍ ኮንግሬስ ከሄዱ በኋላ ማለት ነው ይህንን ኤችአር 2003 ዩናኒመስሊ እንዲያልፍ አስተዋጽኦ አድርጓል የሚል ነው። እንግዲህ ልብ በሉ ይሄ ኤችአር 2003 የኢትዮጵያን ሕዝብ ታች ወርዶ የመብቱን የኢኮኖሚውን የህይወቱን ነገር የሚነኩትን ነገሮች በሙሉ ስልጣኑን ነገር የሚነኩትን ነገሮች በሙሉ ለህዝብ የሚያስረክብ ሁኔታ ነው። ብርሃኑ ነጋ ይህን አልተስማማም። ይሄ የፕሪንሲፕል ልዩነት ነው ወይስ አይደለም? ስለዚህ እነዚህ ሁለቱ አንድ ላይ የሚሄዱ አይደሉም። ያለው አማራጭ ምንድን ነው? ማስወጣት ነው የምለው ምንድን ነው? ምክንያቱም ምንም እነሱ ቢወጡ ይሄ ያለው ቅንጅት ሌላም ስም ይዞ ቢወጣ አንድም ቅንጣት ያህል አይጎዱም። ምክንያቱም ምንም ማስቤት የላቸውም። እነሱ ወጡ ማለት 15 ወይም 20 ወጡ ማለት ነው። አለቀ። 15 ወይም 20 ምንድን ነው? አዲስ አበባ በሙሉ ያሸነፈው ማን ነው? ኢዳፓ ነው። አሁን ብርሃኑ ነጋ ለከንቲባነት ተመረጠ ይባላል። ህዝብ አልመረጠውም ብርሃኑ ነጋን። ኢዳፓዎች ናቸው አፖይንት ያደረጉት በአንድ ፖለቲካል ኔጎሽሽን ምናምን ምክንያት እና እስከዛ ድረስ አዲስ አበባ እንኳን ያን ያህል መሰረት የላቸውም እንኳን ገጠር ተውና። ስለዚህ እነሱ ወጡ ማለት ይሄ የሚቀረው ድርጅት ይቆጣል ማለት አለም በምንም አይነት። ገና ለገና ሰው የለም መተባበርና መስራት አለባቸው። እንደዚህ አይነት ልዩነት እያለ እንደዚህ አይነት የተግማማ የበሰበሰ ውስጥ የበሰበሰ ሁኔታ እያለ ያንን ሸፋፍ ነው ሂዱ ማለት ጥፉ ማለት ነው። በእውነት ይሄ ውርነት ነው በእኔ ግምት። ስለዚህ የለም ተሸፋፍነ ተስማምተው ይኖሩ ማለት ስህተት ነው። ተለያይተው ቢኖሩ ነው እነዚህም የራሳቸውን ፖለቲካ ድርጅት አቋቁመዋል ይፍረሱ ማለት አይደለም። ምንም አያገባንም። እነሱ ይደራጁ ለብቻቸው ለስልጣን ሄዱ፣ የቀሩትም ደግሞ በዛ መልክ ሄዱ ማለት ነው። ስለዚህ በዚህ መልክ ነው መታየት ያለበት በእኔ ግምት። አይ የለም የቀሩት ቅንጅትና ቅንጅት ውስጥ ያሉት ወደፊት ሌላ ስም ሊያገኙም ይችላሉ። እዛ ውስጥ ያሉ ግድ የለም ይህንን ከተስማሙ ይህንን አስተካክለው እኛ ጋር ሊሰሩ ከፈለጉ ልክ እዛ ስብሰባ ላይ ስጋ ወድቆ ቁሻሻ ቢያነሳ ማጥበን እንጠቀምበታለን ብለው ከፈለጉ ተስማምተው ይህን አስተካክለው የሚሰሩ ከሆነ አብረን እንሄዳለን ከተባለ ጥሩ፣ እሱ ምንም የሚጎዳ ነገር የለም አንድ ላይ ሆነው። ግን ከዛ በኋላ የሚስማሙበት መሰረታዊ ዶክመንት መዘጋጀት አለበት። በምንም አይነት ሳቦታጅ እንዳይደረግ ተጠንቅቀው የስልጣኑ አደራደረው አሰራሩ ምንም ሆኖ ነው እሱን ዘርዝር ያለው እዛ መፍትሄው ላይ እና በዛ መልክ ነው። ግን የሚጠቅመው ቀስተ ደመና ብሎም ብርሃኑ ነጋ ከዚህ ከድርጅት ውስጥ ቢወጣ ነው ትግሉ ትክክል የሚሆነው። ምክንያቱም አይዲዮሎጂካሊ ግባቸው፣ አካሄዳቸው፣ አሰራራቸው የተለየ ነው የነሱ የቀስተ ደመናዎች ብሎም ብርሃኑ ነጋ እዚህ ከወጥ ከመጣ በኋላ የምናየው ይሄ ነው። ቅድም የተናገርኩት አለ በምንም አይነት ይህንን ችግር ለመፍታት ዝም ብሎ ማየት አይቻልም፣ ተንኮል ከውስጥ ከሌለ የሚል የሚከነክን ነገር በውስጣችን መኖር አለበት። ቢያንስ ማለት ነው የለም እስከዚህ ድረስ የደረሰ ነው ብለን የመጨረሻውን ሀሳብ በአንሰት እንኳን እስከዛ ደረጃ መሆን አለበት። ስለዚህ የእነዚህ የሁለቱ መለያየት የሚጠቅም ነው የሚጎዳ አይደለም ብዬ ነው ለማለት የምፈልገው።
እሺ፣ በጣም እግዚአብሔር ስጥልን። ማይኩን አሁን ለምንሽር እለቃለሁ።
ታንኪዩ አቶ ሰውየው። እጄን ያነሳሁበትን አንደኛውን ጥያቄ በደንብ መልሰውታን። የነበረ ጥያቄ ምንድን ነው? እነዚህ ሁለት ግሩፖች ፋንዳሜንታል ልዩነት ስላላቸው አብረው ሊቀጥሉ ይችላሉ ወይ ሊታረቁ ይችላሉ ወይ የሚለውን እሳቸው በሚገባ መልሰውታል። ግን ሌላው ጥያቄ ምንድን ነው? ቀስተ ዳመናን አስመልክቶ ነው። እንግዲህ ቀስተ ዳመና ውስጥ አንዱ ክፍሉ ታደሰ አንደኛው አባል ነው። መጽሐፉን አንብበውት ከሆነ ክፍሉ ታደሰ የሚለው ምንድን ነው? በምርጫው ጊዜ ለወያኔም ለቅንጅትም አማካሪ ነበርኩ ይላል። አንድ ተቃዋሚ ድርጅት ለሚቃወመው ኃይል እንዴት ምክርን ሊሰጥ እንደሚችል ግራ ስለገባይ ወጀስ ምን ማለት ምን ትርጉም ይሰጣን የሚል ነው እንትኔ እና በዚህ ላይ ኮሜንት ቢያደርጉ። ሁለተኛው ጥያቄ ምንድን ነው? በተለይ በአሁኑ ሰዓት ስለ ብርሃኑ ነጋ ወያኔ በየዌብሳይቱ ብዙ ከነመለስ ጋር እነ ታምራት ላይኔ ጋር የተነሳውን ፎቶ እያሰራጩት ነው። ይሄ ምን ይመስለዎታል? ሶስተኛው ቅድም አቶ ሰውዬ አንስቶት የነበረ ወይዘሮ ብርቱካን ያለ እስረኛ 100 ብቻ ነው ብላ ተናግራለች። እንግዲህ የዓለም አቀፍ የሰብአዊ መብት ተከራካሪዎች ኢትዮጵያ ውስጥ ቢያንስ ከ35,000 በላይ እስረኛ አለ ይላሉ። እቺ ግለሰብስ ከቅንጅቱ ወይም ማለት ከፖለቲካ መድረክ መውጣት አለበት የሚለውን በዛ ላይ ኮመንት ቢያደርጉት።
ቶሎ ታደሰ ስለተናገረው፣ ቶሎ ታደሰ የኢትዮጵያ ዴሞክራቲክ ሊግ አባል መሰለኝ፣ ከተሳሳትኩ ታረማለሁኝ። ለማንኛውም በአሁኑ ጊዜ ባለው ተጨባጭ ኢትዮጵያ ፖለቲካ ሁኔታ በኢትዮጵያ ሕዝብና በመለስ እና ግብረ አበሮቹ መሀል ያለው ቅራኔ ይህን ያህል በሰፋበት ጊዜ የማይታረቅ ነው። ይህንን ነው የማይታረቅ ቅራኔ ነው የማይታረቅ ቅራኔ ውስጥ ነው ይህንን ብርሃኑ ማለት ነው። ቅራኔ መፍትሄው ምንድን ነው? መለስ ማውረድ ብቻ ነው። ይህ አይነት ቅራኔ ባለበት እኔ ለመለስም አማካሪ ነኝ ለቀቋሚ ሀይልም አማካሪ ነኝ ማለት ዞሮ ዞሮ የመለስ ሰው ነኝ ማለት ነው። አለቅ ሌላ ምንም ትርጉም የለውም። በእውነት የዚህ አይነት ቅራኔ በኢትዮጵያ ውስጥ ብያለ። እንደገና ደግሞ ያንን ያህል ህዝብ ወጥቶ አንድ ቀን ሙሉ በፀሐይና በብርድ ተሰልፎ መርጦ ያሸነፈውን በአፍጥን ተደባብሎ የተባው ኃይል እሱ ጋር መገናኘት ወይም ደግሞ የሱ አማካሪ መሆን በፊት አማካሪ ከሆነ በኋላም ከምርጫውም በኋላ አማካሪ ነበር ማለት ነው። ምክንያቱም ያን ካማከረ አሁንም ያማከራል። ስለዚህ ምንጊዜም አማካሪ ነው የሚሆነው። የኢትዮጵያ ተቃዋሚ ኃይሉን አማካሪ ነኝ የሚለው እሱ መሙያ ነው ሬሌ። ስለዚህ ዞሮ ዞሮ ግለሰቡ የመለስ አማካሪ ነው ማለት ነው። ዞሮ ዞሮ የኢትዮጵያ ሕዝብ ጠላት ነው ማለት ነው። ከመለስ ጋር የሚታበል የኢትዮጵያ ሕዝብ መለስ ቀንደኛ የኢትዮጵያ ሕዝብ ጠላት ነው። ኢኮኖሚ ይሉ፣ ኢትዮጵያ አንድነት ይሉ፣ በትምህርቱ በጤናው ፈለጋችሁ መልክ ይሉ፣ መለስ እነዚህን ነገሮች እያጋነነ እያሰፋ እያጠናከረ ሲገፋ ያለና የኖረ የሚለሳው ነው። ዞሮ ዞሮ ከእሱ ጋር የሚደብል ይሄ ነው። ሌላው ደግሞ ስለ ፎቶግራፉ እኔም አለኝ እና ፎቶግራፉ ላይ ሶስቱ ግለሰቦች ፊት በቀጥታ በሰልፍ መቆም አይደለም፣ ወሬ ነው ያወጡት። በደንብ ያንን ፎቶግራፍ ያያችሁ የያዛችሁ ተመልከቱት። በደንብ በፈገግታ በደስታ ከጆሮአቸው እስከ ጆሮአቸው ድረስ ፈገግታቸው ከንፈራቸውን እስከ መከልፈት ድረስ የደረሱበት ሁኔታ፣ ከዛ ደግሞ ይሄ ያኛው ማነው ስሙ ታምራት ላይ ነ የምል የበርሃኑ መጋን እጅ በሁለት እጁ ይዞ ነው ያወራ የነበረው። ፎቶግራፍ ስናይ በዲቴል እነዚህን ነገሮች መታዘብና ማየት ነው የሚያስፈልገው። አቋቋማቸው፣ ፈገግታቸው፣ የፊታቸው መልካቸው ማየት በምን የምን አይነት አትሞስፌር ውስጥ እንደነበሩ ማለት ነው። ያ የቀጠለ ነው። ወደኋላ ወደኋላ ሄዳችሁ የምታገኙት የምታርፉት እስካሁን ድረስ የሚሰራውን ደግሞ ከዛ ጋር የተገናኘ መስመር ነው ማለት ነው። በዛ ጊዜ የዛ አይነት ግንኙነት የነበራቸው አሁን ተቋርጧል ማለት አይደለም። አንድ ጊዜ እንደውም በጽሁፍም አቅርቤዋለሁኝ። አንድ ጊዜ የድርድር ፕሮፖዛል ክልጭና ህብረት አንድ ላይ ሆነው ሰፋ ያለ ፕሮፖዛል፣ ያንንም ፕሮፖዛል አብዬ ነው ጽሁፍ ሁሉ የበተንኩት። የሚያሳዝን ነው መቼም ከምርጫው በኋላ ነው የተደረገው። ይህንን ፕሮፖዛል አዘጋጁት የሚባለው ብርሃኑ ነጋና በየነ ጴጥሮስ ናቸው። እና ያንን ፕሮፖዛል የሚያመላልሱ እነዚህ ሁለቱ ግለሰቦች ናቸው የነበሩት። እና አንድ ጊዜ እንዲያውም ብርሃኑ ነጋና በየነ ጴጥሮስ መጥተው እንዲያነጋግሩት ነው ትእዛዝ ያስተላለፈው። የዛ አይነት ግንኙነት የነበራቸው ናቸው ማለት ነው። ቅድም ወንድሜ ከማነው ጋራ ከአንድ ልሳን ጋራ አያይዘው የተናገረው ከነ እንድሪያስ ሸቴ ወዘተ ወዘተ የሚለው ግንኙነት እስከዛ ድረስ እየሰፋ የያዘ ነው። ኔትወርክ ነው ያለው ማለት ነው። እነዚህ ደግሞ ተያይዘው የሚሄዱት እና ክፍሉንም ጨምሯቸው እዛ ውስጥ ተያይዘው የሚሄዱት በጣም እየተገናኙ የሚታየኝ በስልክ የተገናኙ የመወያየት እንዲህ መደረግ አለበት ምን መደረግ አለበት የሚባልበት እንደ ማንኛውም ፖለቲካ እንደሚሰራው ማለት ነው። እዚህ ሀገር ሎቢ ሲደረግ ምን ሲባል በስልክ በኢንተርኔት እንደሚደረገው እዛም ያ ሲያደርጉ የነበሩ በደንብ ተሳስረው የሚሄዱበት ሁኔታ ነው ያለው። እና ያ ስዕሉ የሚያሳየው ይህንን ነው፣ ምን አይነት መሰረት የያዘ ግንኙነት እንዳላቸው። ያም በመሆኑ ነው ደግሞ ይህንን በፓርላማም በዚህ በኮንግሬስ የሚሄደው የሰጠውን አስተያየት ከዛ ጋር ማያያዝም ይቻላል። ያንን ሁኔታ ያልፈረሰ ሁኔታ የሚጠብቅ ማለት ነው። ሌላው ብርቱካን ሚደቅሳ እሱንም ጽፌዋለሁኝ። መቶ ትንሽም ደግሞ አላንገራገረችም። የሚገርመው ይሄ ነው። ቅድሞ ወንድሜን የጠቀሰው 30,000 የበለጠ ፖለቲካ እስረኞች በትንሹ ማለት ይቻላል ናቸው ኢትዮጵያ ውስጥ እየተሰቃዩ ያሉት። ይሄ አንድ የጽሁፍ ስናውቁት ብርቱካን ሚደቅሳ ለፍርድ ቤት ዳኝነት ከመመረጧ በፊት ዳኛም ከሆነች በኋላ አሁንም ደግሞ የያዘችውን ፖዚሽን ይዛ ወደኋላ ወደ አድና ወደ በምትልበት ጊዜ ስለ ኢትዮጵያ ችግር ትንሽም አልቀረፋትም ማለት ነው። ምንም ውሸት ነው። ምንም ስሜቱ የላትም። ምንም ስሜቱ ያንን የራሱ ደንበኛ ምስክር ነው። ስንት ሺህ ሰው እየተሰቃየ እያለ በዛ ደረጃ መሄድ ምን ያህል አስመሳይነት፣ ምን ያህል አድርባይነት ሁኔታ ውስጥ እንዳለች ነው። ዞሮ ዞሮ የብርሃኑ ነጋ መሳሪያ የሆነች ነው። የሚያሳዝን እሱ እየጠመዘዘ ነው የሚጫወትባት የሚታይ ለእኔ እንደዛ ነው የሚታየኝ። ልታምኑ ላታምኑ ትችላላችሁ። እና ለሴቶች በተለይ ለሚታገሉ ሴቶች መጥፎ ሞዴል ነው የሆነችው። ኢንዲፔንደንት ሴቶች ኢንዲፔንደንት ሆነው የሚታገሉ ሴቶች ናቸው የሚያስፈልጉ ነው። እንደዚህ አይነት በየቦታው ሄደው ትግል የሚያበላሹ አይደለም። እና ይሄ ነው ያለኝ አስተያየት ነው።